ከሆስፒታል ካርድ ከመውጣት ውጪ ምንም አይነት አገልግሎት ማግኘት አልቻልንም። ምርመራ ከግል ሆስፒታል አድርጉ፣ መድኃኒት ከውጪ ግዙ እንባላለን ሲሉ በባህር ዳር ከተማ የፈለገ ሕይወት ሪፈራል ሆስፒታል ተገልጋዮች አማረሩ። ወደ 70 ሚሊዮን ብር ግምት ያለው መድኃኒት ለነጻ ታካሚዎች ስለምንሰጥ የመድኃኒት እጥረት አጋጥመናል የሚለው የሆስፒታሉ አስተዳደር በበኩሉ የመመርመሪያ መሳሪያዎችም አንሰውኛል ያሉትም አርጅተዋል ይላል። የመድኃኒት አቅርቦት ኤጀንሲ በበኩሉ ሆስፒታሉ የ44 ሚሊዮን ብር ዕዳ አለበት፣ ዕዳውን ካልመለሰም በዱቤ መድኃኒት አልሰጥም እያለ ነው። የችግሩ ምንጭ ሆነው ጤና ቢሮ ለነጻው ታካሚዎች የሚሰጠውን ድጎማ ስላልሰጠኝ ነው ሲል ሆስፒታሉ፣ ጤና ቢሮው ደግሞ ሆስፒታሉ ከዚህ ኪሳራ ውስጥ የገባው በአመራሩ ዝርክርክ አሰራር ነው ሲል ይከሳል። አስቴር ተከታዩን ዘገባ አጠናቅራለች።
በእድሜው ከአምስት አስርት ዓመታት በላይ ያስቆጠረው የባህር ዳሩ የፈለገ ሕይወት ሪፈራል ሆስፒታል በእርጅናና በአመራር ችግር እንደ ስሙ የሚጠበቅበትን አገልግሎት እየሰጠ አይደለም ይላሉ ተገልጋዮቹ። ካርድ ካወጣን በኋላ ምርመራ ከውጭ አድርጉ፣ መድኃኒቱም ከውጭ ግዙ እየተባለ ነው ከሚሉት ተገልጋዮች ውስጥ አንዱ አቶ ተስፋዬ ፍጹም ናቸው።
አሁን ሆስፒታል ላይ አገልግሎት ለመጠቀም ገብተን መድኃኒት የለም ነው የሚባለው። አብዛኛው መድኃኒት ውጭ ያሉት ደግሞ እጥፍ ነው የሚጨምረው፣ ሆስፒታሉ ከሚገዛው እጥፍ። ሆስፒታል ላይ 80-90 ብር የምንገዛው 160-170 ብር። ትልቅ ሆስፒታል ነው ግን የጨጓራ ምርመራ ራሱ ውጭ ነው አርጉ የሚባል። ደም ራሱ ደም ለመመርመር ማለት አብዛኛው ላቦራቶሪ ከውጭ አሰሩ ነው የሚባል። ትራሳውንም ከውጭ ነው ራጅ እዛው ተኝቶ ይባላል። ለተኛውም ራሱ ቀነ ቀጠሮ 4-5 ቀን በኋላ ነው የሚባል።
የሆስፒታሉ የሕክምና ዳይሬክተር ዶክተር ሸጋው ማሩ እንደሚሉት ሆስፒታሉ ደረጃው ከፍ ያለ ሆስፒታል እንደመሆኑ መጠን በአመት ለ260,000 ህሙማን አገልግሎት ይሰጣል። በዚህ ላይ የመመርመሪያ መሳሪያ እጥረት አለ። በእጥረቱ ላይ ደግሞ በእርጅና ምክንያት በየጊዜው የሚበላሹ ናቸው።
ኤክስሬ ማሽኑ አለ፣ በአንዴ ይሰራል። ከአቅሙ በላይ በቀን ውስጥ ይሰራል፣ ወዲያው ይበላሽ። እቃዎቹ አሉ፣ ይሄም አለን ትያለሽ። ግን ሁለት አንድ ብቻ ይዘሽ ከሆነ ማዳረሳች ወይም ቅድሚያ መስጠት ስላለብሽ ቅድሚያ ትሰጫለሽ ማለት ነው።
መድኃኒትን በተመለከተ ከፍተኛ እጥረት አለ ይላሉ የህክምና ዳይሬክተሩ። ሆስፒታሉ ባለፉት 2 ዓመታት 68 ሚሊዮን ብር የሚገመት መድኃኒት ለነጻ አገልግሎት አውሏል። በተለይ ለእናቶች ከቅድመ እስከ ድህረ ወሊድ ባለው ጊዜ። ለነዚህ መድኃኒቶች ደግሞ ጤና ቢሮ ድጎማ ያደርግ ነበር፣ ግን እስካሁን አላደረገም። በዚህም ሆስፒታሉ ከፍተኛ የገንዘብ እጥረት ገጥሞታል።
አሁን ለምሳሌ ኦክሲጅን የነጻ መድኃኒት ነው። የነጻ ታካሚዎች የሚባሉ አሉ። ወላዶች በነጻ ነው፣ ጨቅላ ህጻናት በነጻ የሚታከሙ ሌሎችም የነጻ ታካሚዎች አሉ። እነዚህ ሁሉ የነጻ አገልግሎቶች ብዙ ብር ይዘው ይሄዳሉ ማለት ነው። የጤና መድንም አለ። የጤና መድን ደግሞ የሚተካ ብር ነው። ነገር ግን አንዳንድ ወረዳዎች ደግሞ የሚያዘገዩበት አለ። ያልከፈሉ ወረዳዎች አሉ። ባለመክፈል ምክንያት እጥረት ይፈጠራል ማለት ነው። የግድ የዚች የ25% ትርፍ ይህን ሁሉ ላያካከስ ይችላል። ሆስፒታሉ የሚያጋጠመው አሁን ያለፈውን አመት ይህ ከ68 ሚሊዮን ብር የሚሆን የነጻ ታካሚ አገልግሎት ኩሙሌቲቭ ነበረ። የነጻ ታካሚዎችን መንግስት ድጎማ ያደርጋል ነው በህግ ደረጃ ማለት ነው። ነገር ግን ሙሉ በሙሉ ያንን ድጎማ ደግሞ እስካሁን ድረስ የሚያደርግበት መንገድ የለም።
ከዚህ ጋር በተያያዘ የመድኃኒት ፈንድና አቅርቦት ኤጀንሲ ለሆስፒታሉ መድኃኒት በዱቤ ይሰጥ እንደነበርና አሁን እዳችንን መክፈል ባለመቻላችን ኤጀንሲው አቋርጣለሁም እያለ ነው።
በዱቤ አልሰጥም ብሏል። እንግዲህ የመንግስት መድኃኒት አቅራቢ ድርጅት ይህንን ብር አሁን መመለስ የሚያስችለው ደረጃ ላይ አይደለም ሆስፒታሉ።
የሆስፒታሉን ቅሬታ በመያዝ የኤጀንሲው የባህር ዳር ቅርንጫፍ ዋና ስራ አስኪያጅ አቶ አብዲሳ መንገሻን አገኘኋቸው።
በአሁኑ ሰዓት ወደ 44 ሚሊዮን የሚጠጋ ደርሷል ያለባቸው እዳ። እዳቸውን እንዲከፍሉ ተደጋጋሚ ደብዳቤዎችን እየጻፍንላቸው ነው፣ መክፈልም አለባቸው። ይህንን ካላደረጉ ደግሞ ኤጀንሲው ቀጣይ ግዢና አቅርቦት ለማከናወንም ይቸግራል የሚል ነው። የተዋዋልነው ውል የሚያሳየው በ60 ቀን ውስጥ ክፍያ ካልተፈጸመ ወደ ህግ ጉዳይ መሄድ ይችላል። ከህን ደግሞ በማቹሪቲው ነው የምንጠይቀው እኛ ከነ 2 ዓመት የ9% ወለድ ጋር ጥያቄ ማቅረብ እንችላለን። ነገር ግን የመድኃኒት አቅራቢ ኤጀንሲም የመንግስት ተቋም ነው፣ የፈለገ ሕይወት ሆስፒታልም የመንግስት ተቋም ነው። ስለዚህ መፍትሄ የሚሆነው መካሰሱ ወይም ደግሞ አንዱ በአንዱ ላይ ቅሬታ ማጧጧፉ አይደለም። መሆን ያለበት የሚመለከታቸው አካላት የመድኃኒት አቅራቢ ኤጀንሲ አለ፣ የአማራ ክልል ጤና ጥበቃ ቢሮ አለ፣ ሆስፒታሉ አለ፣ ሌላ የመስተዳደር አካላት ባሉበት፣ የክልሉ ገንዘብና ኢኮኖሚ ልማት ቢሮ ባለበት ጉዳዩን በጋራ መፍትሄ መስጠት ያስፈልጋል። ሌሎች ሆስፒታሎችም በነጻ ያገለግላሉ። እንደፈለገ ህይወት ሆስፒታል ትልቅ ችግር ውስጥ አልከቡም። እዚህ ደረጃ ያደረሰ ጉዳይ ያላቸውም እና ጉዳዩ ከስሩ ነው መጣራት ያለበት።
የክልሉ ጤና ጥበቃ ቢሮ የህክምናና አገልግሎት ዘርፍ የስራ ሂደት አስተባባሪ አቶ አበባ ዱኛ በበኩላቸው በርግጥ ቢሮ ለእናቶች ቅድመና ድህረ ወሊድ ክትትል አገልግሎት የሚውለውን ወጪ እንዳልከፈለም ነው። ግን ሆስፒታሉን ለኪሳራ ያደረገው ካሁን በፊት በነበሩ አመራሮች በነበረው የአሰራር ዝርክርክነት ነው። ይህንን ደግሞ ከተመሳሳይ ተቋማት ጋር አወዳድረናል ይላሉ።
ከተከለ ሆስፒታል እንደተናገረው ወጪው እየተሰጣ አይደለም። በተለያየው የጤና መድን እየገባ ስለሄደ ነፃ የሚባለው ቁጥር በጣም እየቀነሰ እየመጣ ነው ያለው። ብዙም ያሳስበን ነገር አይሆንም። አሁን የነፃ ታካሚዎች ወጪም ታስቦ በክልሉ መንግስት እየተተካ መቀጠል መቻል አለበት። ምክንያቱም የትም አብስ ሆስፒታል ሊተካው አይችልም። ከዚህ በተጨማሪ ግን ሆስፒታሉ እዚህን ያህል ዳ ውስጥ እንዲገባ ያደረገው ለእናቶች የሚወጣው ወጪ አለመተካቱ ነው የሚባለው ነገር ለአንድ ምክንያት ተቆጥሮ ሊሆን ይችላል እንጂ ሆስፒታሉ አሁን የደረሰበት ዳ ላይ እንዲደርስ ያደረገበት ሆስፒታሉ ውስጥ ያለው የገንዘብ አሰባሰብና አጠቃቀም ችግር ነው። ከፍተኛ የሆነ ዝርክርክነት ነው ያለው ሆስፒታል ውስጥ ላይ። ይሄንን ስናይ በፈለገ ህይወት ሪፈራል ሆስፒታል አቻ ያሉ ሌሎች ሆስፒታሎች አሉ ክልል ውስጥ ተመሳሳይ የታካሚ ቁጥር ያላቸው። እንግዲህ ከፍተኛ የነፃ ወጪ የሚወጣው ከፍተኛ ወሊድ የሚያስተናግድ ሆስፒታል ላይ ከፍተኛ የሆነ ወጪ ይወጣል። የደሴ ሪፈራል ሆስፒታልን ስናይ በ2010 በጀት ዓመት ያዋለዳቸው እናቶች የቅድመ ወሊድ አገልግሎት የሰጣቸው እና የድህረ ወሊድ አገልግሎት የሰጣቸው እናቶች ቁጥር ፈለገ ህይወት ከሰጠው አገልግሎት በእጅጉ ይበልጣል፣ ብዙ ነው። ስለዚህ ደሴ ከፈለገ ህይወት የበለጠ ዳ ውስጥ መግባት ነበረበት። ብዙ ገንዘብ ያወጣ ለሁለቱም አልተተካም። ምክንያቱም አንድ ሆስፒታል መድኃኒት ገዝቶ ሲሸጥ አትርፎ የሚሸጠው በተቻለ ሁኔታ እንዳይከስር እንዲህ አይነት ነገሮችንም ደግሞ ማካካስ እንዲችል ነው። እስከ 30% ድረስ ትርፍ አትርፎ ነው የሚሸጠው። የመቶ ብር መድኃኒት 130 ብር ነው የሚሸጠው። ስለዚህ አጠቃላይ ያለውን እዳ ስናይ ደሴ ሆስፒታል ላይ ያለው የውስጥ ገቢ ከራሱ ያጠራቀመው ገንዘብና ፈለገ ህይወት ላይ ያለውን ስናይ ምናልባት ልዩነቱን ካየነው ከ90 ሚሊዮን ብር በላይ ጋፕ አለ። በሁለቱ ደሴ ከ20 ሚሊዮን ብር በላይ ያለው፣ ፈለገ ህይወት 70 ሚሊዮን እዳ አለ። ይህንን ቼክ ለማስደረግ ሞክረናል። መድኃኒት ከተገዛ በኋላ ወጦ ለሁማን የሚደርስበት አግባብ ሲታይ እጅግ ከፍተኛ የሆነ ክፍተት ያለበት ነው። ለአንድ እናት የሚወጣው መድኃኒት ምናልባት 3 እና ከዛ በላይ እናት ልትጠቀም የምትችለው ግብዓት ነው የሚወጣው። አንድ ኦፕሬሽን ለሚሰራ ታካሚ የሚወጣው ግብዓት 2-3 ኦፕሬሽን የሚሰሩ ታካሚዎችን ሊያሰራ የሚችል ግብዓት ነው የሚወጣው። ስለዚህ ግብዓት ተገዝቶ ከገባ በኋላ ያለው የማኔጅመንት ስርዓት በእጅጉ የተጎዳና የተዝረከረከ ነው። ይሄ ነው በዋናነት እዳ ውስጥ የዘፈቀው ሆስፒታሉ። ይህን በሚመለከት ደግሞ የሆስፒታሉ የስራ አመራር ቦርድም ለጤና ጥበቃ ቢሮ ኦዲት እንዲደረግ ደብዳቤ ጽፏል። በርካታ ጥያቄዎች እየተነሱ ነው ያሉት። ስለዚህ ኦዲት ተደርጎ መጠየቅ ያለበት አካል በየደረጃው መጠየቅ መቻል አለበት።
አቶ አበባ አክለው ቢሮው እንደ መፍትሄ ያስቀመጠው ለኤጀንሲው ሆስፒታሉ ያለበትን 25 ሚሊዮን ብር እዳ በመክፈል ቀሪውን በመደራደር ሌላ መድኃኒት በዱቤ ለመግዛት ውሳኔ ላይ ቢደርስም ሆስፒታሉ ከሌላ የግል ተቋማት እዳ ስላለበትና በሕግ እየተጠየቀ በመሆኑ የተወሰነው ገንዘብ ለግል ተቋማቱ እንዲከፈል ተገዷል ይላሉ። አሁን ችግሩ የከፋ ደረጃ ላይ ስለደረሰ የክልሉ መንግስት እዳው የሚከፈልበት መንገድ አመቻችቶ መድኃኒት እንዲገዛ ማድረግ ያለበት ሲሆን ይህንን ችግር የፈጠሩ ነባር አመራሮች በሕግ እንዲጠየቁና ለአዲሶቹ አመራር ደግሞ አዲስ የቁጥጥር መስመር መዘርጋት አለበት ይላሉ።
አሁን እንዴት እዛ ውስጥ ላይ ይስተካከል ነው ጥያቄው። መስተካከል ደግሞ ካለበት በመጀመሪያ ደረጃ እንዲስተካከል የሚሰጡ የአሰራር አቅጣጫዎችን የሚሰጡ ስልጠናዎችን ተቀብሎ የሚያስተካክል ማኔጅመንት መሆን መቻል ነበረበት። በፊት ለተፈጠረው ችግር ደግሞ ተጠያቂ የሚሆነውን አካል መጠየቅ በጣም አስፈላጊ ነው የሚሆነው። ይህን ለማድረግ የክልሉ ጤና ጥበቃ ቢሮውም የቦርድ አመራሩም በጥልቀት ገምግሞ እዛ ላይ ያለውን የዛ ያሉ ሆስፒታሉ የነበሩ አመራር አካላትን በሙሉ የቀየረበት ሁኔታ ነው ያለው። በየቀኑ እዛ ላይ ያለው አስተባባሪ ኦዲት ማድረግ መቻል አለበት። ለዚህ ታካሚ ምን ምን መድኃኒት ነው የታዘዘው? ስንት ጊዜ ነው የወጣው? ፋርማሲው ጋር ካለው ጋር ሄዶ ሊንክ አድርጎ ድጋሚ የወጣ እንትን ካለ ማን ያዘዘው? ለምንድን ነው ድጋሚ የወጣው መድኃኒት? ስለዚህ እዛ ላይ ያለው አካል በየጊዜው ጊዜውን ማጥፋት ያለበት እያንዳንዱ አስተባባሪ እየሰበሰበ የዘረጋው ሲስተም በትክክል እየሰራ ነው ወይ? ይህን ኦዲት እያደረጉ ክፍተት ያለባቸውን ሰዎች እየቀጡ መቀጠል መቻል አለባቸው።
ሆስፒታሉ 70 ሚሊዮን ብር በሚጠጋ እዳ እየተንገዳገደ ባለበት በአሁኑ ሰዓት ፈውስ ፈልገው የሄዱ ህሙማን ግን በቅጥር ግቢው ውስጥ አሁንም እንዲህ ይላሉ።
ለማናቤት ይባላል።
በሆስፒታሉ አሰራር ዙሪያ በሌላ ዘገባ የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። The Voice of America.